የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ታህሳስ 15 2016 ዓ.ም መሰናዶው ጀመረ። አከብሩ በሙሉ እንኳን ለአውሮፓውያኑ የገና ክብረ በዓል በሰላም አደረሳችሁ። የዛሬው መሰናዶ ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ የሚል ውይይት ነው። በቀጥታ የምናልፈው ወደዛው ነው።
ትግራይ ክልልን መነሻ አድርጎ ለሁለት ዓመታት የተካሄደው የሰሜን ኢትዮጵያው ጦርነት ጥቅምት 23 ቀን 2015 ዓ.ም ፕሪቶሪያ ላይ በተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት ከተቋጨ አንድ ዓመት ሞላው። የስምምነቱ መፈረም ደም አፋሳሹን ጦርነት ማስቆምን ጨምሮ በርካታ መሻሻሎችን አምጥቷል በሚል በተለያዩ አካላት ተወድሷል። ሆኖም በስምምነቱ ላይ የሰፈሩት ተግባራት በአብዛኛው አልተፈጸሙም በሚል ደግሞ ከፍተኛ ቅሬታም ይቀርብበታል። በሌላ በኩል ከስምምነቱ በኋላ በአማራና በኦሮሚያ ክልሎች እንዲሁም በሌሎችም የሀገሪቱ አካባቢዎች የመብት ጥሰቶች መፈጸሙን እና እንዲሁም ግጭቶች እንደቀጠሉ የሚያሳዩ ሪፖርቶች እየወጡ ነው። ሰላም ጤና ይስጥልኝ የአሜሪካ ድምጽ ተመልካቾቻችን። ይህ የኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ የተሰኘው የአሜሪካ ድምጽ ልዩ የቴሌቪዥን ውይይት ነው። ውይይቱን የምመራው ስመኝሽ የቆየ ነኝ። በዚህ ውይይት የስምምነቱ አፈጻጸም በምን ደረጃ ላይ ይገኛል? ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻርስ ምን ውጤት አመጣ? የሚሉትና ሌሎችም ጥያቄዎች ይነሳሉ። በዩናይትድ ስቴትስ የሚኖሩና በውይይቱ ላይ የሚሳተፉ ትውልደ ኢትዮጵያውያንንም ስቱዲዮአችን ጋብዘናል። እንኳን ደህና መጣችሁ። በቅድሚያ የመድረክ ተወያይ እንግዶቻችንን ላስተዋውቅ። አቶ ጌታቸው አማረ የህግ ባለሙያና የሰብአዊ መብት ተሟጋች እንዲሁም በዋሽንግተን ዲሲና አካባቢው ነዋሪ ናቸው። መዓዛ መሐመድ የሮሃ ቲቪ ተባባሪ መስራችና ዋና አዘጋጅ እንዲሁም የሰብአዊ መብት ተሟጋች ናቸው። የአሜሪካ መንግስት በየአመቱ የሚሰጠው የዓለም አቀፍ ጽኑ ሴቶች ሽልማት የዘንድሮ ተሸላሚ ናቸው። ዶክተር ሄኖክ ጋቢሳ የዓለም አቀፍ ህግና ሰብአዊ መብቶችን ያጠኑ የህግ ባለሙያ ናቸው። በዓለም አቀፍ የኦሮሞ የህግ ባለሙያዎች ማህበርም ተባባሪ ሊቀመንበር ሆነው ያገለግላሉ። በስካይፕ መስመራችን ላይም ተጨማሪ ተወያዮች አሉን። ሰኢድ ቦሩ በኦሃዮ ግዛት ነዋሪ ናቸው። በአሜሪካ የሚኖሩ የአፋር ተወላጆች ማህበር ሊቀመንበርም ናቸው። አቶ ኢሳያስ ኃይለ ማርያም የህግ ባለሙያ ናቸው። የፕሪቶሪያ ስምምነት በተለይ ለትግራይ ህዝብ ምን አመጣ በሚል የግምገማ ጽሁፍ አሳትመዋል። አቶ ልደቱ አያሌው በኢትዮጵያ ፖለቲካ የሰላማዊ ትግል ስልት ሳያሰልሱ በግንባር ቀደምነት በመሳተፍ ጉልህ ተሳትፎ ያላቸው ታዋቂ ፖለቲከኛ ናቸው። በተፎካካሪ የፖለቲካ ፓርቲዎች ምስረታና አመራርነት የሚታወቃሉ። አሁን በዩናይትድ ስቴትስ አትላንታ ግዛት ውስጥ ይኖራሉ። ረዳት ፕሮፌሰር ጉባኤ ጉንዳርታ በፍሎሪዳ ዓለም አቀፍ ዩኒቨርሲቲ ውስጥም መምህር ናቸው። በውይይቱ ለመሳተፍ ከዋሽንግተን ዲሲና በአካባቢዋ ከሚገኙት የሜሪላንድና የቨርጂኒያ ግዛቶች ወደ ስቱዲዮአችን የመጣችሁ እንግዶቻችንም እንኳን ደህና መጣችሁ። ውይይታችንን ከመጀመራችን በፊት የስምምነቱ ፊርማ ወረቀት ላይ ካረፈበት ጊዜ ወዲህ በኢትዮጵያ የተከሰቱ ዋና ዋና ጉዳዮችን ተከታዩ ዘገባ ባጭሩ ያስቃኘናል። ቆንጅታዬ ታቀርባለች።
ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድን የማረጋጋት ትሩፋት እንዳለው ተገልጾ ለሀገራዊ ጥረትም አበረታች ስኬትን እንደያዘ በተወደሰው የሰላም ስምምነት የጥይት ድምጽ አለመሰማቱ፣ የተቋረጡ መሰረታዊ አገልግሎቶች ዳግም መጀመራቸውና ወደ ተለያዩ አካባቢዎችም እንቅስቃሴዎች መቀጠላቸው እንዳስደሰታቸው የገለጹ ኢትዮጵያውያን ለተሟላ ሰላም ተስፋ አሳድረው ነበር።
የፕሪቶሪያ ስምምነት ደስ ብሎን ወደ ሰላም መጣን ስንል የአማራ የኦሮሚያ ደሞ አዲስ ግጭቶች እየተስፋፉ መሄዳቸው በጣም ህብረተሰቡን ሞራል በቃ አሳጥተውት ተስፋ ወደ መቁረጥ ነው።
በትግራይ በስምምነቱ መሰረት ተፈናቃዮች ወደ ቀያቸው አለመመለሳቸው፣ ከሀገሪቱ መከላከያ ውጪ ያሉ ሌሎች ኃይሎች ከክልሉ እንዲወጡ አለመደረጋቸውና በጦርነቱ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች የህግ ተጠያቂነት አለመረጋገጡ የመሳሰሉት የአፈጻጸም ሳንካዎች የነዋሪዎቹን ተስፋ ያደበዘዘ የሰላም ስምምነቱ ጉድለት እንደሆነ ይጠቀሳል።
አዚ አካባቢ ብቻ ነው ያለው ሰላም ማለት አዲስ አበባ ውስጥ ነው ያለው እንጂ ከዚህ ወጣ ብለን ስናይ ወደ አማራ ክልል ትግራይ አፋርና ማይን ይገሪ ብዙ የሰላም ችግር አለ። ብዙ የተፈናቀሉ ሰዎች አሉ። አን ትግራይ አካባቢ ብትሄድ ብዙ ከሆማራ አካባቢ ተፈናቅሎ ብዙ ቦታ በረሃብ በምን የሚጠቁ ብዙ ህዝብ አለ።
የአማራ ክልል ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የፌደራሉ መንግስት ፕሮግራም የፈጠረው አለመግባባት አሁን በክልሉ ለተስፋፋው ግጭት በመንስኤነት ይጠቀሳል። የክልሉን ልዩ ኃይል መበተን ወቅቱን ያልተጠበቀ ነው በሚል የተፈጠረው አለመግባባት ተካሮ ከፋኖ ታጣቂ ጋር የትጥቅ ግጭት ቀስቅሷል። በባለስልጣናትም ላይ የፖለቲካ ግድያዎች ተፈጽመዋል። ክልሉ በአስቸኳይ ጊዜ አዋጅ ስር እየተመራ ይገኛል። በኦሮሚያ ክልል በኩል በልዩ ልዩ አካባቢዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂው ኃይል መካከል ግጭት ቀጥሏል። በሁለቱ ክልሎች በቀጠሉት ግጭቶች የዜጎች ሞት፣ የአካል ጉዳት፣ የንብረት ውድመትና መፈናቀል እንደቀጠለ ሲሆን የግለሰቦች እገታም እንደተባባሰ ነዋሪዎችን በእማኝነት ጠቅሰን ስንዘግብበት ቆይተናል። ታንዛኒያ ዛንዚባር ላይ የተደረገው ንግግር ያለ ውጤት መጠናቀቁ በጉጉት ለሚጠብቁ ሰላም ናፋቂ ኢትዮጵያውያን መልካም ዜና አልነበረም። በግጭትና በድርቅ ምክንያት በተፈጠረ ረሃብ ተጎድተው ለህልፈት የተዳረጉ እንዳሉ ተዘግቧል። የሚላስ የሚቀመሳተው እርዳታ የሚጠባበቁና ከቀያቸው የሚወጡ እንዳሉ በቃላቸው እማኝነት ዘግበናል። በሌላ በኩል ግጭቱና አለመረጋጋቱ የግብርና ምርትንና የሸቀጦች አቅርቦትን በማስተጓጎሉ እንዳስከተለው የተገለጸው የዋጋ ንረት ያማረራቸው ሸማቾች ተደጋጋሚ ምሬታቸውን ያሰሙበት ዓመት ነበር። ነዋሪዎቹ ከተጠቀሱት ችግሮች በትይዩ ከሚያነሷቸው ጉዳዮች ውስጥ የኑሮ ውድነት አንዱ ነው።
መራብ አለ፣ መጠማት አለ፣ ችግር ይኖራል፣ የኑሮ ውድነት አለ። ኖሮ በየጊዜ ጥፍ ድርብ እየጨመረ እየቀጠለ 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 ይሄዳል። አሁንም ህዝባችን ይበልጥ እየተራበ ነው፣ እየተጨነቀ ነው፣ እየተቸገረ ነው።
ስራ አጥነት አለው። ይሄ ቤት መፍረስ ምን መፍረስ እነዛ ሰዎች አሁን ምን ይሆናሉ? እንግዲህ ከሚሰሩበት ተፈናቅለው ምን ብለው የሚበሉት የሚጠጡት አጥተው ሜዳ ላይ ጎዳና ላይ ተኝተው ይከብዳል። እኔ እንዳየሁት ማለት ነው።
በአጠቃላይ ከችግሮቹ ለመውጣትና የሰላም አየር ለመተንፈስ የሚመኙና መፍትሄ የሚያመላክቱ አስተያየት ሰጪዎች አሉ።
የኢትዮጵያን ሰላም ማረጋገጥ የሚቻለው በጦርነት አለመሆኑ ይታወቃል። ሰፊ የምክክር መድረክ ያስፈልገዋል።
የድሮ ሰላማችንን እንዲመለስልን እንፈልጋለን። ብሔር ብሔረሰቦችን በፍቅር ተባብረን የምንኖርበት አብረን የምናለማበት ጊዜ እንዲመጣልን እንፈልጋለን።
ወደ ውይይቱ ተመልሰናል። የአሜሪካ ድምጽ ልዩ የቴሌቪዥን ውይይታችንን ነው እየተከታተላችሁት ያላችሁት። አሁን ለእንግዶቻችን የመነሻ ጥያቄዎችን በየተራ አነሳለሁ። ሁሉም ተወያዮቻችን ለመመለስ የሁለት ደቂቃ ጊዜ ኖራችኋል። ሰዓት እንድታከብሩልን በትህትና ጠይቃለሁ። ከአቶ ጌታቸው ተማረ ስም አስተካክያለሁ። አሁን ከአቶ ጌታቸው ተማረ ልጀምርና እንግዲህ የሰላም ስምምነቱ ለሁለት ዓመታት በአስከፊ ጦርነት ውስጥ ለነበረው የትግራይ ሕዝብ ምን አስገኘ?
አመሰግናለሁ የተሰጠኝ እድል በሚመለከት ማለት ነው። የሰላም ስምምነቱን በዋናነት ምን ገመግመው ግጭት ከማቆም አንጻር በአካባቢው የነበረውን ጦርነት ከማቆም አንጻር ነው መጀመሪያ ማየት ያለብን። እሱን ማድረጉ ትልቅ ነገር ነው ወስዳለሁኝ። ከዛ በመቀጠል ደግሞ የተወሰኑ በመሃል ላይ የተቋረጠ ቢሆንም የሰዋዊ እርዳታ እንዲደርስ በተወሰነ መልኩ አስችሎ ነበረ የሚል እምነት አለኝ። የሆነ ሆኖ ግን በዋናነት የሰላም ስምምነቱ እንደ ማዕቀፍ ያነጠፈውን ነገር ወደ ፖለቲካዊ ውይይት የሚገባበት ጊዜ ባያስቀምጥም እንደ ፍንጭ ማስቀመጡና የሰላም መንገዱ መጀመሩ እንደ ትልቅ ነገር ነበረ ብዬ እላለሁኝ በአጭሩ ማለት ነው።
እንግዲህ ከሰላም ስምምነቱ ወዲህ ደግሞ በአማራ ክልል በቀጠለው ግጭት የተለያዩ የመብት ጥሰቶች እንደተፈጸሙ ቀደም ብለው የወጡ በርካታ ሪፖርቶችም ያመለክታሉ። ማዕዛ ወደ እርሶ ልምጣና ይህ ስምምነት በክልሉ ለምንድን ነው ሰላም ማምጣት ያልቻለው?
አመሰግናለሁ። በመሰረቱ እንግዲህ ስምምነቱ በራሱ ለአማራ ሕዝብ ሰላም ወይም ደግሞ የሚፈለገውን ነገር አለማምጣቱን በጥያቄው ራሱ በትክክል ያሳያል። ምክንያቱም ለምንድን ነው ወደ ሰላም ያላመጣን ብለን ስንጠይቅ ኦሬዲ ሰላም የለም፣ በጦርነት ውስጥ ነው ያለው፣ ህዝቡ እየተፈናቀለ ነው፣ የሰብአዊ መብት ጥሰቱ እንደቀጠለ ነው፣ የሰብአዊ እርዳታዎች የሚደርሱበት መንገድ የለም፣ ኢንተርኔት የለም፣ ስልክ ተዘግቷል፣ በኮማንድ ፖስት ወይም በስቴት ኦፍ ኢመርጀንሲ ውስጥ ያለ ህዝብ ነው። ምን እንደሚፈጠርና በየቀኑ ምን እየሆነ እንደሆነ እንኳን የማናቀበት ሁኔታ ነው። ለምንድን ነው ይሄ ያላመጣለት ብለን ስናስብ መጀመሪያም ሲነሳ የነበረው ጥያቄ የአማራ ህዝብ በቀጥታ የጦርነቱ ሰለባ የነበረ ቤቱ ድረስ ተንኳክቶ ጦር የተከፈተበት በዚህም ዋጋ ሲከፍል የኖረ ነበር በዛ አስከፊ ጦርነት ውስጥ። ነገር ግን የጦርነቱ ሰለባ መሆን እንጂ ጣፈንታው የሆነው ይሄ ህዝብ ከጦርነቱ ቀጥሎ በመጣው አሁን በምንነጋገርበት አሁን ስለምናወራለት ሰላም ስምምነት ውስጥ ይህ ህዝብ ድርሻ የለውም። በዛን ሰሞንም ሲጠየቅ የነበረው ይህ ስምምነት ከመደረጉ በፊት ሲጠየቅ የነበሩ ጥያቄዎች በብዙዎች ዘንድ ሲነሳ የነበረው ጥያቄ የጦርነቱ ቀጥተኛ ተሳታፊ ቀጥተኛ ተጎጂ የነበረ ማህበረሰብ በዚህ የሰላም ስምምነት ውስጥ ግን ይሄ ነው የሚባል ውክልና የለውም። ዜሮ ውክልና ነው ያለው። ውክልና በሌለው ሁኔታ ጥቅሙን በማያስከብርበት ሁኔታ ሰላሙን በማያመጣለት ሁኔታ ሌሎች ሰዎች በደገሱት ድግስ ውስጥ ወይም ሌሎች ሰዎች በተስማሙበት ነገር ውስጥ ያንተ መብት ይከበራል በግድ ተብሎ ነው የተነገረው። ያ ደግሞ አልተካሄደም፣ አልተፈጸመም። ሲጠይቅ የነበረው ውጤቱን ነው አሁን እየኖረ ያለው ይሄ ማህበረሰብ እየኖረ ያለው የለሁበትን ባካችሁ አስገቡኝ እያለ የጠየቀበት የሰላም ስምምነት ነበር። ኖ አለህበት፣ እከሌ ይወክልሃል፣ እከሌ አለልህ እየተባለ ነበር። አስታራቂዎቹ ወይም ደግሞ ለመታረቅ የተቀመጡትም የፌዴራል መንግስትና የህወሓት ወይም ደግሞ የቲዲኤፍም ወሬቨር በምንለው በሚጠራው እነሱ ነበሩ። አይ አለህበት እኛ እንወክልሃለን ከሌ ወክልሃል ተብሎ ነበር። በሌለበት የተፈረመ ስምምነት የተደረገ ውይይት ስለነበረ አዜንዶ ሴዴ የዛ ሰለባ የዛ ገፈት ቀማሽ ሆኗል ማለት ነው።
ተሰባቸዋለን ጉዳዮቹን። ሌላው ደግሞ በከፍተኛ ሁኔታ አሳሳቢ እንደሆነ የሚገለጸው በኦሮሚያ ውስጥ የሚካሄደው ግጭት ነው። በመንግስትና በኦሮሞ ነጻነት ሰራዊት መካከል የሚካሄደው ግጭት በተመሳሳይ መልኩ በድርድር ለመፍታት ታንዛኒያ ላይ ድርድሮች ተደርገው ያለ ስምምነት ቢጠናቀቁም ድርድሮቹ ግን እንዲቀጥሉ ግፊት እየተደረገ ነው። ይሁንና ከፕሪቶሪያው ልምድ በመነሳት ዶክተር ሄኖክ ወደ እርሶ ልምጣ። ስምምነት ላይ መደረስ ቢቻል ስምምነቱ በራሱ ግጭቶቹን ማስቆም ይችላል ብለው ይላሉ ወይስ ጎን ለጎን መሰራት ያለባቸው ጉዳዮች አሉ?
እጅግ አድርጌ አመሰግናለሁ። እንግዲህ የትኛው ማለት ጦርነት በሳይንስም በተለያዩ መንግስት ስንመለከት ማለቂያው በስምምነት ነው ወይ በድርድር ነው። ድርድር የሚመጣው ወይ የተለያዩ የሚዋጉት ወገን ደክሟቸው መጨረሻ ላይ ድርድር ይሻለናል የሚል ውሳኔ ላይ ሲደርሱ ነው። የኦሮሚያ ውስጥ ያለው ጦርነት የኦላ እና የፌዴራል መንግስት ጦርነት ሳይሆን በነ ኢታ የኢትዮጵያ ሀገረ መንግስትና የኦሮሞ ህዝብ ለብዙ አመታት ተከባሎ ዜጋ ያደረሰው የፖለቲካል ልዩነት ነው እያየን ያለ ነው። የሁለት ቡድን አይነት ጦርነት አድርገን ብንወስድ ነገሩን ማሳነስ ነው የሚሆነው። የዛ ሀገር ፖለቲካ ችግር ሁላችንም እንደምናውቀው ከጊዜ ወደ ጊዜ እየተሸጋገረ መጥቶ ዜጋ ደርሰው አሁን ቤዚክ የስብዕና ኤሌመንቶች የጠፋበት ደረጃ ላይ ደርሰናል። እና ወደ ታንዛኒያ ድርድር ስንመለስ ይህን ኦፒኒየን የሚሰጠው የራሴ ፐርሰናል ኦፒኒየን ነው፣ የትኛውንም ቡድን ወይ ደግሞ ወገን ወክዬ አይደለም። እንደሚባለው የነበሩት ዲማንዶች አለመቀራረብ የሚያሳየን ነገር የዛ ሀገር ፖለቲካ ገና የፖለቲካ ችግር ሳይሆን የመሰረታዊ የሶሻል ፋብሪክ መጥፋቱን የሚያሳየን ነገር ነው። ከፕሪቶሪያ ሊማሩት የሚችሉ ወይ ደግሞ ማንሶ ከፕሪቶሪያ መማር የሚቻል ብዙ ነገሮች አሉ። ከፕሪቶሪያ በኋላ የትግራይ ህዝብ አትሊስት ለትንሽ ጊዜያት ብሪዚንግ ሩም አግኝቷል። የሂዩማኒታሪያን ኮሪደር መከፈት ተችሏል። ቤዚክ ሰርቪሶች መመለስ ተችሏል። ተስፋ እንዳለ አይተናል። ሰላም መምጣት አጫዎች ሊኖሩ እንደሚችሉ አይተናል። ዋናው ፖለቲካል ዊሊንግነስ ነው፣ በሁሉም ወገን ማለት ነው። ያን ዊሊንግነስ ማምጣት ላይ መሰራት ያለባቸው በጎንዮሽም ይሁን ቨርቲካሊም ይሁን ብዙ ስራዎች ያስፈልጋሉ። ግን ምን መለከታቸው ኢንዲኬተሮች ካየናቸው ያ ነገር አለ ወይ? ስፔሻሊ ያን ሀገር ከሚመራ መንግስት ሱፒሪየር የሆነ ተጠያቂነት ነው ኤክስፔክት የምናደርገው። ከሪበል ግሩፕ ጋር ወይ ደግሞ ከታዋጊ ግሩፕ ጋር እኩል ሪስፖንሲቢሊቲ ሊወስዱ አይችሉም። እና ምንማር ነገር አለ፣ ግን ችግሮችም እንደሚቀጥሉ አዝማሚያዎች አሉ ለማለት ፈልጌ ነው።
እሺ፣ ስቱዲዮ ያላችሁትን ተወያዮቻችንን አመሰግናለሁ። አሁን ደግሞ ስካይፕ ላይ ወዳሉ እንግዶቻችን ልለፍና አቶ ሰኢድ ከርሶ ልጀምር። እንግዲህ የሰሜኑ ጦርነት ከፍተኛ ጉዳት ካደረሰበት ክልል አንዱ የአፋር ክልል ነው። የሰላም ስምምነቱ በዛ ክልል ውስጥ በተለይ ከሰብአዊ እርዳታ አቅርቦትና መሰረታዊ አገልግሎቶችን ከመመለስ አንጻር በክልሉ ምን አምጥቷል ይላሉ? ምንስ አጉድሏል?
ሰምነሽ ታንክ አመሰግናለሁ። እኛ የአፋር ክልል ጦርነቱ ታውጆብን ሳንፈልገው ታወጀብን በጣም ነው ጎዳ የአፋር ህዝብ በዚህ ጦርነት የተጎዳው በረሃብ ፈንቀል ከሌላ ቦታ እዚሁ ትምህርት ቤት ማፍረስ፣ ሆስፒታል፣ ክሊኒኮች የፈረሱ በሙሉ ስላሉ እንደውም በጣም ነው የተጎዳው። ሳንፈልገው የገባንበት ጦርነት በጣም ነው የጎዳን እና ሁማኒታሪያን ኮሪደር ለትግራይ እንኳን ሲከፈት እህሉ በፊት ለፊት እያለፈ እየተራበ ያልዘረፈ ህዝብ ነው እና በጣም የተጎዳ ህዝብ ስለሆነ እስቲ ይሄ ያልፈለግነውን ጦርነት የገባንበት በጣም ነው የጎዳን እና ይሄ ሰላም ጥሩ መሆኑን ትንሽ የጥይት እንኳን ድምፅ ቆሞ ተረጋግቶ ሲኖር ራሱ በቂ ነው። እንዳውም በጣም በጣም ጥሩ ሁኔታ ስለሆነ አሁን ለመልሶ ግንባታ ለሪኮንስትራክሽን እንደዚሁም ህዝቡን ለመርዳት ብዙ ጥረት እየተደረገ ያለው በፕሬዝዳንት አወል አርባ የሚመራው መንግስት አሁን ሪኮንስትራክሽን ውስጥ እየገቡ እየጀመሩ ስራው ስላለ እና በዛ ሁኔታ አሁን ያለው። አመሰግናለሁ
አቶ ሰኢድ። አቶ ኢሳያስ በቅርቡ የፕሪቶሪያውን ስምምነት አፈጻጸም ገምግመው አንድ ጽሁፍ አሳትመዋል። በዚህ ጽሁፍ ላይ የፕሪቶሪያ የሰላም ስምምነት የህግ ማሻሻያዎች እንደሚያስፈልጉት አመልክተዋል እና በአጭሩ እነዚህ የህግ ክፍተቶች ምንድን ናቸው?
አመሰግናለሁ። ምናልባት ወደ ህግ ከመሄዳችን በፊት በመጀመሪያ የፕሪቶሪያ ስምምነት ኢፍላማ ያልሆነበትን ምክንያት በትክክል መልኩ ባነሳ፣ አንደኛ ይህ ሰነድ ሲጀምር የፖለቲካና የህግ ሰነድ ነው። ፖለቲካ ሰነድ በመሆኑ የፖለቲካ ዝግጁነት የፖለቲካ ዊል የሚባለው ነገር ያስፈልገዋል። ደግሞ የህግ ሰነድ ቢሆንም የአፈጻጸም መንገድ ትክክል የሌለው ዶክሜንት ነበር። አንዱ ችግር ለመሰረታዊ እንትን መነሳት ያለበት ይሄ ነው። በሌላ መልኩ ፕሪቶሪያ ስምምነት ሌሎችን ያገለለ ነው የሚለው ላይ ምናልባት በጥልቀት ካየ ነው አሁን ለምሳሌ የአማራ ፋኖ ወይም ሌሎች ኃይሎች ከፌዴራል መንግስት ጋር ትግራይ ጋር የሚደረገው ጦርነት በቀጥታ ከፌዴራል መንግስቱ ስር ታዘው ከፌዴራል መንግስት ጋር በጋራ ሆነው ነው የትግራይ ጦርነት የተሳተፉት። ማለትም የፌዴራል መንግስቱን ስልጣን ተቀብለው በነበረበት ጊዜ ነው። ስለዚህ አንድ ግልጽ ሆኖ ያለበት ዶክሜንቱ የፕሪቶሪያ ስምምነት በትግራይና ፌዴራል መንግስት መካከል የተደረገ ስምምነት መሆኑ ይታወቅ ይገባል። ራሴም ሳንዲያጎ በተደረገ ውይይት ከአምባሳደር ማይክ ሀመር ጋር በቀጥታ የሁለት ቀን ውይይት ነበረን። በቀጥታ ከህዝብ የቀረበም ጥያቄ ነበር። ስምምነቱ በትግራይና በፌዴራል መንግስት መካከል መሆኑ ግልጽ አድርጎ ተናግረዋል። ይሄ መታወቅ አለበት። ያነሳኋቸው ክፍተቶች በመጀመሪያ የፕሪቶሪያ ስምምነት የህግ እና የፖለቲካ ስምምነት እንደሆነ መጠን የህግ ስምምነት ተፈጻሚ ካልሆነ ውል ነው፣ ኮንትራክት ነው። ኮንትራክት ከተጣሰ ቮይደብል ወይም ደግሞ ጥቅም ላይ የማይውል ሆኖ ወደኋላ ተመልሶ እንደገና የሚሻሻልበት መንገድ አለ፣ የህግ አገባብ አለ። ምክንያቱም አንዱ ግን አልፈጸመውም። እንደሚታወቀው አንድ ዓመት ሞላው። አንድ ዓመት በኋላ ቀጥተኛ የሆነ ጦርነት ጥይት ካለመኖሩ ውጭ ጥይት ውጭ በረሃብና በተለያየ መንገድ በርካታ ሰዎች ጉባኤና ሌሎች አካባቢዎች ሰዎች እያለቁ ነው። የፌደራል መንግስት ያደረገው ብዙም ነገር የለም። ጦርነት ከመቆም ውጭ ላይ አንባሺ ኢርባስ 80 ሺህ በላይ የሚሆን የጥያቄው ላይ በሱዳን እና ሌሎች ውጭ ሀገር ስደት ላይ ይገኛል። ሀገር ውስጥ የተፈናቀሉት 1 ሚሊዮን በላይ ስለሆነ አሉ። የህዝብ አገልግሎት ተወሰነ በስተቀር የተጀመረ ነገር የለም።
ሰዓታችንን እንድንጠቀምበት 2 ደቂቃው ስለሞላ የቀሩትን ሀሳብ ምናልባት በሚቀጥለው ላይ ሊያካትቱት ይችላሉ። አሁን ወደ ሌላው የስካይፕ እንግዳችን ልለፍ። አቶ ልደቱ፣ እንግዲህ ከእርሶ ቀደም ያሉ ተሳታፊዎች በተደጋጋሚ እንደገለጹት የሰሜን የሰላም ስምምነቱ በሰሜን ኢትዮጵያና በህወሓትና በመንግስት መካከል የነበረውን ጦርነት ያስቆም እንጂ ክፍተት አለው ብለዋል። እንዲሁም ደግሞ ግጭቶች አሁንም በተለያዩ የሀገሪቱ ክፍሎች ቀጥለዋል የሚለውን አስምረውበታል። እና እስኪ ለምንድን ነው የፕሪቶሪያው ስምምነት በሀገሪቱ ዘላቂ ሰላም ለማምጣት ያልቻለው?
አመሰግናለሁ በቅድሚያ ለቪኦኤ። የፕሪቶሪያ ስምምነት በተፈረመ ማግስት አንድ መጣጥፍ ስፌ ነው እና የመጽሐፉ ርዕስ ምንድን ነው ያልኩት? የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል ነበር ያልኩት። ያስደስታል ያልኩት በተወሰነም ደረጃ ቢሆን የጥይት ጩኸት ቆሞ ሰዎች መሞታቸው መቆሙ ነው እና ትግራይ አካባቢ ይሄ ሁኔታ ከሰላም ስምምነቱ በኋላ ከነ ችግሩም ይታያል። ነገር ግን ያሳስባል ያልኩት ያለ ምክንያት ነው። ያ ጦርነት የተነሳበት መሰረታዊ ምክንያት ፖለቲካዊ ችግር ነው። የሰላም ሰነዱ እነዛን ፖለቲካዊ ችግሮች በአግባቡ የተገነዘበ አልነበር በአንድ በኩል፣ በሌላ በኩል ደግሞ ከልባዊ ፍላጎት አልነበር ድርድር የተካሄደው። በውጭ ኃይሎች አስገዳጅነት እና በጦርነቱ አስቀያሚ ባህሪ ጊዜ የመግዚያ ስልት ተደርጎ ነበር በወቅቱ የታየው እና ያ የሚያሳዝን ነበረ። በተመሳሳይ ሁኔታ ደግሞ በዚህ ሁኔታ የተደረገ ስምምነት ነገ ከነገ ወዲያ የአፈጻጸም ችግር እንደሚገጥመው እና ምናልባትም ጦርነቱ የጊዜ ጉዳይ ካልሆነ መልሶ እንደሚነሳ ስጋት ስለነበር እና ሳይውል ሳያድር ኦሮሚያም በተለይ ደግሞ አሁን አማራ ክልል አዲስ ጦርነት የተከፈተበት ሁኔታ ነው ያለው እና በነገራችን ላይ አንዳንዶቻችን ስንናገር ግጭት እንለዋለን። ይሄ ግጭት አይደለም። በጣም የለየለት በከፍተኛ ደረጃ የጦር መሳሪያ ጥቅም ላይ እየዋለ ያለበት የሀገር መከላከያ ያለ ጦርነት ነው። የቀድሞ ትግራይም የተካሄደ አሁን ኦሮሚያም አማራ የሚካሄደው ግጭት ሳይሆን ጦርነት። ስለዚህ በዋናነት መንግስት የሰላም መንግስት ሆኖ ከልቡ አምኖ ሰላም ያስፈልጋል ይቻላል ብሎ የሚሰራ ባለመሆኑ ነው ይሄ ችግር እየተፈጠረ ያለው። መንግስት በሁኔታዎች አስገዳጅነት ወይም ሳይፈልግ አይደለም ጦርነት እየመጣበት ያለው። ጦርነትን ዋና ቋሚ የአገዛዝ ስልቱ አድርጎ ነው እየተጠቀመ ያለው። በዚህ ምክንያት ነው ችግር የተፈጠረ።
ወደ ረዳት ፕሮፌሰር ጉባኤ ልለፍ። ባለፈው አንድ ዓመትና ከዛ በፊት ባሉ ዓመታትም በደቡባዊው የኢትዮጵያ ክፍል ከአዲስ ክልሎች አመሰራረት፣ ከአወቃቀር፣ አስተዳደራዊ ወሰንና የመሬት ይገባኛል ጥያቄዎች ጋር ተያይዘው የሚነሱ ግጭቶች በርካታ ሰዎች እንዲገደሉ ምክንያት ሆኗል እና የሰሜን ጦርነት ደግሞ እነዚህ ግጭቶች ትኩረት እንዳያገኙ አድርጓቸው ነበር። ስለዚህ ከፕሪቶሪያው ስምምነት በኋላ ግጭቶቹ የሚገባቸውን ትኩረት ማግኘት ችለዋል ይላሉ?
አመሰግናለሁ ስመኝሽ። የደቡብ ክልል ሁኔታን በተመለከተ እንግዲህ በትግራይ ክልል እና በፌዴራል መንግስት መካከል የነበረው ጦርነት በዚህ በፕሪቶሪያ ስምምነት ከተጠናቀቀ በኋላ አንጻራዊ ሰላም በትግራይ ተፍኗል ማለት ይቻላል። የደቡብ ክልል ተሳትፎ ያው ማንኛውም የኢትዮጵያ አካባቢ በሰራዊቱ በኩል በጦርነቱ ላይ እንደተሳተፈው ብዙ ከክልሉ አካባቢ ለጦርነቱ የተመለመሉ ወጣቶች በጦርነቱ ሞተዋል። እንዲያውም አሁን በትግራይ ክልል መርዶ ለቤተሰቦች የተነገረበት ሁኔታ ቢኖርም በደቡብ ክልል ያ ሂደት ያለ አይመስለኝም። ብዙ ቤተሰቦች ልጆቻችን ከዛ ጦርነት ይመለሳሉ ብለው የሚጠብቁበት ሁኔታ ነው ያለው። ያ እንዳለ ሆኖ ደቡብ ክልል ያሉ ቫዮለንት የሆኑ ግጭቶች በአንጻራዊነት በኦሮሚያ በአማራ ክልል አሁን እንዳለው ባይሆንም ክልሉ በተለይ ይሄ የብሔር ፖለቲካው የፈጠረው ክልል ይሰጠኝ፣ እንትን ይገባኛል፣ ክልል ይገባኛል የሚለው የፖለቲካ አወቃቀር የመዋቅር ጉዳይ ክልሉ እየተፈረካከሰ ወደ 4-5-6 ክልሎች እንዲፈርስ ሆኗል እና በዛ የተነሳ የጦርነት መልክ ያለው ነገር ባይሆንም ብዙ ውጥረቶች አሉ በክልሉ።
እንመለስባቸዋለን ሀሳቦቹን። የስካይፕ ተወያዮቻችንም በስቱዲዮአችን የምትገኙ እንግዶቻችንም አመሰግናለሁ። አድማጮች፣ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ የሚካሄደው ልዩ ውይይታችን ይቀጥላል። ከመሸጋገሪያው በኋላ እንመለሳለን። አብራችሁን ቆዩ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ኢትዮጵያ የሚገኙ ዘጋቢዎቻችን ወደ ተለያዩ የሀገሪቱ ክፍል ተንቀሳቅሰው ወደ አሰባሰቧቸው የነዋሪዎች ጥያቄዎች እንሸጋገራለን። በምስል የቀረበ በመሆኑ ጥያቄዎቹን ሰምተን ለምላሾቹ ወደ ተወያዮቻችን እንመለሳለን።
የፕሪቶሪያ ስምምነት የነበረ ብዙ ሺህ ሚሊዮናት የሆኑ ሰዎች ተፈናቀሎች ወደ መረበቱ ለምንድን ነው ያልተመለሱ? እናም ይሄ ጥያቄ ይሄ ነው የምለው ማለት ነው።
አገራችን ኢትዮጵያ አንድ የሚያደርጉን በርካታ ባህሎችና እሴቶች ባለቤት ሆነን ይያለ ዲያስፖራው ግን ለምን በልዩነትና በጥላቻ ሐሳብ ላይ ተጠምዶ እንዳለ ማወቅ ስለምፈልግ
ከተለያዩ ብሔር ብሔረሰቦች ያሉ ኢትዮጵያ ዲያስፖራዎች እርስ በርስ ለመነጋገርና ለማውራት ዝግጁ ናቸው ወይ? እዛ ውጭ እንዳሉ ችግሮቻቸውን ያላቸውን የፖለቲካ አለመግባባትና ቅራኔ በንግግር ለመፍታት ምን ያክል ዝግጁ ናቸው?
እንግዲህ ጥያቄዎቹን ሰምተናል። አብዛኞቹ ከሰላም ስምምነቱ ክፍተቶች እንዲሁም ሰላም እንፈልጋለን፣ ለዚህ ደግሞ የዲያስፖራው ሚና ምንድነው የሚሉ ይገኙበታል። ለምላሹ ከዶክተር ሄኖክ ልጀምርና ወደ ሌሎቻችሁ መለሳለሁ። ዶክተር ሄኖክ፣
መነጋገር መወያየት ግዴታ ነው። አማራጭ የሌለው መፍትሄ ይሄ ብቻ ነው። ምንም ጥያቄ የለውም። ግን ዋናው ጥያቄ ግን እንዴት ነው የምንነጋገረው? በምን ላይ ነው የምንነጋገረው? ያለን ግንኙነት መቀራረብ አትሊስት ከብዙ አመታት ተወሰኑ አመታት በፊት የነበሩት አሁን ያለንበት ደረጃ ምን ላይ ነው ያለነው የሚል ሁሉም ሰው ራሱን ማዳመጥ ያለበት ይመስለኛል። በእርግጥ የሚጠየቁ ጥያቄዎች ከሀገር ቤት የመጡ ጥያቄዎች በጣም ሌጂትሜት የሆኑ ትክክለኛ ጥያቄዎች ናቸው። ግን የንግግሩ የመወያየቱ መጨረሻ አውትካም ወይ ደግሞ ጎሉ ምንድን ነው የሚፈለገው? ካንዲድ የሆነ መነጋገር ተርሞች የሉም በዚህ ደረጃ ላይ። ሶ ዲያስፖራ እንደምናውቀው የኢትዮጵያ ሀገር ውስጥ ከሚካሄድ ትግል አጋዥ ቡድን መሆኑ ይታወቃል። ግን ዲያስፖራ ውስጥ ያለው የፖለቲካል አምቢሽን ወይ ደግሞ ፍላጎት እንደየልዩነታችን የተለያየ ነገር ነው። እንደውም በእኔ እይታ ዳያሜትሪካሊ ኦፖዚት ነው። ወደ አማርኛ መተርጎም ትችያለሽ።
ተቃራኒ ነው።
በጣም ተቃራኒ ነው እና ከየት ነው የሚጀመረው? ማን ነው የሚያስጀምረው? ማን ነው የሚዳኘው? ብዙ ያልተመለሱ ጥያቄዎች አሉ። እንዲሁ ተነስተን ምንም ውንድድ እንዳልሆነ ወይ ደግሞ ሰላም እንደነበረ አርገን መጀመር የሚቻል ነገር አይመስለኝም። ብዙ መከዳ ያለበት መንገዶች አሉ። ሶ ተመለሰን የፖለቲካል ዲስፒዩት ወይ ደግሞ የፖለቲካል ዩነቱ ችግሩ እዚህም ቢኖር ችግሩ የሚታየው ሀገር ቤት ነው። ሰው እየሞተ ያለው እያለቀ ያለው በረሃብም ይሁን በመፈናቀልም ይሁን ሀገር ቤት ነው እያለቀ ያለው። ሶ ዴስቲኔሽኑ እዛ ነው መሆን ያለበት። ከዛ የሚነሳ መፍትሄ እዚህ ጋር ፍሌክት ያደርጋል። እና በእርግጥ ዳያስፖራ ኢንዲፔንደንት ሆኖ በራሱ ብቻ የሚንቀሳቀስ አይደለም። ዋን ወይ ኦር አናዘር ስቲል ኮኔክሽን አለ እና እሱን ኮኔክሽን ማጠናከር አስፈላጊ ነው ብዬ ማምነው።
አመሰግናለሁ። ማዕዛ ወደ እርሶም ልምጣ። ለተነሱ ጥያቄዎችን ሰምተዋቸዋል። ምንድን ነው የእርሶ ምላሽ?
አመሰግናለሁ። እንግዲህ የተነሱት ጥያቄዎች እንደ አንድ ኢንዲቪጁዋል ወይም እንደ ማህበረሰብ ከፍላጎት የትኛውም የፖለቲካ ኃይል የትኛውም የፖለቲካ ሂደት ውስጥ ድርሻ ያለው አካል በፈለገው መንገድ ተነጋግሮ የሚፈልገውን ሰላም፣ የኢኮኖሚ መረጋጋት፣ የፖለቲካ መረጋጋት እንዲያመጣለት ነው የሚፈልገው መሬት ላይ ያለው ማህበረሰብ። ሶ የተነሳውም ጥያቄ ይሄ ነው። ዲያስፖራ በዩ ፖለቲከኛ በዩ ተነጋግራችሁ ችግራችሁን በጠረጴዛ ዙሪያ ፈታችሁ የተባለውን ነገር ለምን አታመጡልም? ከዚህ የችግሩ ገፈት ቀማሽ ስለሆነ ነው ይሄ ጥያቄ የሚነሳው። ነገር ግን በጠረጴዛ ዙሪያ የሚደረጉ ውይይቶች ቀናነትን ይፈልጋሉ፣ አሳታፊነትን ይፈልጋሉ፣ አካታችነትን ይፈልጋሉ። ስለ ፕሪቶሪያው እንደው ኢንተርናሽናል ወይም ዓለም አቀፍ ማህበረሰቡ ጭምር ተሳትፎበት የተደረገው የፕሪቶሪያ ስምምነት እንኳን ተግባራዊ እንዳይደረግ ያደረገው ምንድን ነው ብለን እንኳን አይደለም ዲያስፖራው በየራሱ ሀሳብ ያለው ቢኮዝ ኢትዮጵያ ያለው የፖለቲካ ምህዳር የሚዲያው የምኑ ነገር ስለተጣበበና ስለታፈነ በአንድም በሌላ መልኩ ጉዳዮቻችን ወደ ዲያስፖራው እጅ ገብተዋል ወይም ደግሞ አጀንዳዎቻችን ዲያስፖራው ላይ ወድቀዋል። ስለዚህ ዲያስፖራው ተነጋግሮ መፍትሄ ቢያመጣ ሚል ፍላጎት ቢመጣ አይገርመኝም። ግን ራሱ ያኛው የፕሪቶሪያ ስምምነት እንኳን አካታችነት የለውም፣ አሳታፊነት የለውም። ችግሩን ሩት ኮዙን ወይም መሰረታዊ ችግሩን አድረስ ያደረገ ወይም የነካ ስላልሆነ ዘለቄታዊ መፍትሄ አልሰጠም ሲባል በጣም ነው ማዝ ነው። አሁን እንኳን ችግሩን እየቀመስ ነው ችግሩ ውስጥ እየኖረ ስፔሲፊካሊ ስለ አማራ ህዝብ ነው ማወራው። አይ እኔ አቀልሃለሁ የሚል ፖለቲካ ስላለ ከዓለም አቀፍ ማህበረሰቡ ጀምሮ እያንዳንዱ ፖለቲከኛ አይ በነበራችሁበት እኮ ጦርነቱ ላይ ስለነበራችሁበት ሰላም ስምምነቱ ላይም ተወክላችኋል ማይካመርም ብሏል የሚል ሰው ይመጣል። እኔ ማይካመር ቢል ምን ያገባኛል? የሚኖረው ማህበረሰብን እያየሁት እየሞተ ያለው ማህበረሰብ። ስለዚህ በዚህ ሂደት ውስጥ የእውነትና አካታች የሆነ የሰላም ንግግር ሩት ኮዙን አድረስ ያደረገ ዘላቂ ካልሆነ አለመተማመን ይፈጥራል። በዛ አለመተማመን ሂደት ውስጥ ተመልሰን ጦርነት ውስጥ ነን። ተመልሰን ጦርነት ውስጥ ገብተን እየሞትን እያለቅን በር ተዘግቶብን እንኳን አይደና ናችሁ ያኔ እኮ ሰላም ነበረ ተሳትፋችሁ ነበረ የሚል የኔ አቅልላለሁ ፖለቲካና አጀንዳ ካልቀረ መሰረታዊ ችግሩ ካልመጣ በስተቀር የማህበረሰቡ ኢንተረስት አለ የኔም ኢንተረስት ነው እንደዛ ህብረተሰብ ክፍል አካል። ግን ያ እውነተኛ ውይይትና ንግግር እንዲመጣ እውነተኛ ችግሩ የእውነተኛ ችግሩ ገፈት ቀማሽም አብሮ መነጋገር አለበት ብዬ ነው ማምነው።
እሺ ወደ አቶ ጌታቸው ልምጣ። ምናልባት ለዚህ የሚጨምሩት ነገር ካለ ሰላም እንፈልጋለን እና ሰላም እንዴት ይምጣ ነው ዋናው ሀሳቡ። የእርሶ ምላሽ ምንድን ነው?
አመሰግናለሁ። አንድ ሁለት ነጥቦችን ማንሳት እፈልጋለሁ። መጀመሪያ ጥያቄውን የላኩት አድማጭ ወደ 1 ሚሊዮን የሚያክሉ ሰዎች ተፈናቅለው አሁንም ችግር ውስጥ ነው ያሉት ትግራይ ውስጥ እና ለምንድን ነው የፕሪቶሪያ ስምምነቱን ከተፈረመ በኋላ ያንን ችግር ያልተፈታው የሚል ሀሳብ አንስቷል። ይሄ ከመጀመሪያውም የፕሪቶሪያ ስምምነት ጋር ተያይዞ የመፈጸም አቅም ችሎታው የተነሳበት ዓላማውም ፖለቲካል ዊል ወይም ፍላጎት የኢትዮጵያ መንግስት በትክክል አለው ወይ ወይም የተፈራረሙ ወገኖች የፖለቲካ ውል አላቸው ወይ የሚል ጋር የሚያያዝ ነው። በነገራችን ላይ አንድ በጣም የተሳሳተ ስህተት የማየው የፕሪቶሪያን አግሪመንት ሲፈረም ተዋዮቹ እነማን ናቸው ብሎ ወደኋላ ተመልሶ ማየት ያስፈልጋል። አሁን እንደ ምሳሌም እንደ ሮል ሞዴል አይነት እንደ ምሳሌ የምንወስደው ከሆነ የፕሪቶሪያ አግሪመንት በጣም ብዙ ችግሮች ያሉበት አግሪመንት ነው። ሲቀጥል ለምሳሌ የአማራ ክልልን ችግር በሚመለከት ራሱን ችሎ የአማራ ክልል ችግር በሚመለከት ራሱን ችሎ መነሳት አለበት እንጂ ኦልዌይስ ከትግራይ ክልል ጋር የተያያዘ ትግራይ ክልል ውስጥ የተፈጠረው ችግር ከመጀመሪያውም ጀምሮ የአማራ ክልል ኃይሎች ከፌዴራል መንግስት ጋር ተሳታፊ ነበሩ። ዳስ ቬሪ ክሊር። ያንን ችግር ለመፍታት በሚካሄድበት መንገድም የትግራይ ህዝብ አሁንም ቢሆን ማለት ነው የተለያዩ በዋናነት መሰረታዊ የሆኑ የሰብአዊ መብቶች ሳይጠበቁ ይሄንን የተሰጠው የፕሪቶሪያ አግሪመንት እንደ ትልቅ ነገር ተደርጎ ለዛውን ደግሞ አግላይ የሆነ ነው ያን ስምምነት ስለተፈጸመ ነው አሁን አማራ ክልል ውስጥ ችግር ያለው መባል የለበትም እንት ትክክልም አይደለም ስለአይደለም ማለት ነው። ወደ ሁለተኛው የተወሰነ ጊዜ ካለኝ ሁለተኛው
30 ሰከንድ አሉት በዛች አጠቃሉልኝ።
ቴንክ ዩ። የሁለተኛው የተነሳው ነጥብ ለማንሳት አንደኛ መሰረታዊ የሆነ አሁንም ማሳሰብ እንፈልገው የመንግስት አገሪቱን ሰላም የማድረግ ፍላጎት ነው መታየት ያለበት እንጂ ከያንዳንዱ ክልሎች ጋራ በውጭ ሀገር የተለያዩ አግሪመንቶችን መፈራረም አይችልም። ያንን ፍላጎቱ ፍቃደኝነቱ አለ ወይ መንግስት የለውም የሚል ነገር ነው ማየት ያለብን። ለኔ የለውም በግልጽ ማሳየት ሆናል አሁንም ቢሆን ይከተላል ማለት ነው። ሶ ቢፈረምም የማይፈጸምም ይፈረማል ለተወሰነ ጊዜ ረፍት ያገኛል እንደን ደግሞ ጦርነቱ ሊቀጥል ይችላል። ሶ መሰረታዊ የሆነ መፍትሄ ነው መፈለግ ያለብን።
አመሰግናለሁኝ። አሁን ደግሞ ከተመልካች የሚነሱ ጥያቄዎች እዚህ ስቱዲዮ ካላችሁ ተሳታፊዎች 3 ጥያቄዎች እቀበላለሁ። ሌሎቹን እንደገና በሌላ ዙር ተመልሰን እንመጣባችኋለን። እባካችሁ ስትጠይቁ ራሳችሁን እና ከየት እንደመጣችሁ አስተዋውቁልን። በተለየ መጠየቅ የምትፈልጉት ሰው ካለም ያንን እና በጣም አጭር አድርጉት። እንግዲህ ሰዓት ላይ በጣም እንደማተኩር አይታችኋል። ስለዚህ በጣም አጭር አድርጉልኝ።
ኢሳያስ ባላለው የመጣሁት ከቨርጂኒያ ነው። ትግራይ ላይ በጣም ብዙ እንትነ ችግር አለ። አሁንም ረሃብ አለ። የተፈናቀሉ ሰዎች አሁን የጠየቀው ሰውዬ አለ። በሚሊዮኖች የተፈናቀሉ ሰዎች እያሉ ጸጥታ ነው ያለው እንጂ ሰላም አልመጣም። በሺዎች የተደፈሩ ሴቶች አሉ። እነዚህ ሴቶች እንትን አላገኙም፣ ፍትህ አላገኙም። ያ የደረሰው ግፍ ጦርነት በሌላ ዓለም እንዳይታይ ብረቶቹ እንደዚህ ምንድነው የሚባሉት መሳሪያዎቹ ተነስተው ጭራሽ እየጠፋ ነው። ታሪክ እየጠፋ ነው። እና የትኛው ነው ሰላም?
እሺ፣ አመሰግናለሁ።
ትግራይና ጌታቸው እንዲመልስ ሊፈልግ።
አመሰግናለሁ። አቶ ጌታቸው ለዚህ ምላሽ መስጠት ይችላል።
አመሰግናለሁ። መጀመሪያ እንደ መግቢያ ሆኖ ትክክል ነው፣ የፕሪቶሪያን ውል በሚመለከት ያመጣቸው ነገሮች ለውጦች ምንድን ናቸው ከሚል ኮምፕሬሄንሲቭ የሆነ አሰስመንት ነው የተነሳሁት እንጂ መሰረታዊ የሆኑ የትግራይ ህዝብ ችግሮች ወይም ደግሞ በጦርነት ላይ የደረሰውን ጉዳት በሚክስ መልኩ የመጣ ውጤት አለ ብዬ አላምንም። በዋናነት ጠያቂውም እንዳነሱት መሰረታዊ በሆነ መልኩ ትግራይ ውስጥ የተፈጸመው የተለያዩ የጦር ወንጀሎች ኢንክሉዲንግ ዘር የማጽዳት ወንጀሎች ብለን ልንጠራቸው የምንችል የተለያዩ ወንጀሎች በትራንዚሽናል ጀስቲስ የሚረጋገጡ ይህንን አግሪመንት ወይም ሴሴሽን ኦፍ ሆስቲሊቲስ ተጻቦን የማቋረጥ ስምምነት ቀስ በቀስ ወደ የፖለቲካ ስምምነት ቀስ በቀስ የትግራይ ህዝብ በዋናነት በፌደራል አረንጅመንቱ ያጣውን የመንግስት የመወከል አቅም እንዲኖረው ሲያስችል ነው ይሄንን ውል ነው ብለን መቀበል የምንችለው እንጂ መሰረታዊ የሆኑ የአፈጻጸምም ሆነ ከመጀመሪያው ጀምሮ የቅንነት ችግሮች ያሉበት ውል ነው። ፕላስ የተፈጸመው ወንጀልም ወይም ጦርነቱ ከባድ ጦርነት እንደነበር ይታወቃል። በጦርነት በተለያዩ መመዘኛዎች ሰው እኔ ያነሳሁት ተጻቦን ከማቋረጥ አንጻር ማህበረሰቡ ይፈልገው የነበረውን ያንን ተጻቦ አቋርጦ መሰረታዊ የሆነ ለውጥ እንዲመጣ ከማስቻል አንጻር ነው እንጂ መሰረታዊ የሆነ ለውጦች መጥቷል የሚል እምነት የለኝም። ያንን ከግምት ውስጥ እንዲገባ
አመሰግናለሁ። ወደ ሌላ ጥያቄ ልውሰድ። ቅድም አውጥተው ነበር እጆትን ለሳቸው ስጡል። ሳሙኤል
ቀሲስ ሳሙኤል ብራኑ ከዋሽንግተን ዲሲ ነው። ለሁሉም ነው የምጠይቀው። አሁን ስለ ሀገራችንና ስለ ህዝባችን እያሰብን ስለሆነና የሰላም አማራጮችን መንገዶችን እየፈለግን ስለሆነ ቢያንስ በሁሉ ቦታ የሚደረጉ ጦርነቶች፣ ተኩሶች ጸጥ ተደርጎ ወይም በሚዋጉ አካላት ውጊያ አለ ተብሎ አልቅድም ልክ ነው አለ። እነዛ ውጊያዎች ጸጥ እንዲደረጉ ሁላችን ግፊት አድርገን ሰላማዊ አማራጭ በንግግር ቁጭ ብለው እንዲፈቱ ችግራቸውን አድርገን ቢያንስ የሚሞቱ ሰዎችንና የሚወድመውን የአገሪቷን ሀብት ማስቀረት እንችላለን ወይ? ይሄን ምን እያደረጋችሁ ነው የሚለውን ለመጠየቅ ነው። አመሰግናለሁ።
እሺ፣ ለስካይፕ ላይ ላሉ እንግዶቻችን እድሉን ልስጥ። አቶ ልደቱ ለዚህ ጥያቄ መልስ እንዲሰጡልን።
እሺ፣ ምናልባት ቅድም አገር ቤት የተነሱ ጥያቄዎች ጋር ተያይዘው አንደኛ የመጀመሪያ መነሻ አለበት። የትኛውንም አይነት የሰብአዊ ስምምነት ቢፈረም ዜጎች ለሰላም አፍቅሮት ከሌለን በስተቀር የትም ሊደረስ አይችልም። ስለዚህ ኢትዮጵያውያን እንደ ድርጅት እንደ ህዝብ ጦርነትን መጥላት አለ። ጦርነት በአባቶቻችን አያቶቻችን መፍትሄ ሳያመጣ ነው ዛሬ በሆነ በእኛ ጊዜ መፍትሄ ሊያመጣ። አገሪቱ የተያያዘችው ሂደት የበለጠ ከማጠናከር ምናልባትም ከማድረግ ውጪ ጦርነት መፍትሄ አያመጣም። ጦርነት መቆም አለበት በሚለው ላይ ወሳኝ የሆነ ጠንካራ የሆነ እምነት ልገጣል። አንዱ ይሄ ነው። ኢትዮጵያ ውስጥ ያሉ ሰዎች ወንድሜ ያቀረበው ጥያቄ በዲያስፖራ እርዳታ ወይም ትብብር መጠበቅ ይቻላል። መፍትሄ ግን መጠበቅ የለበት። መፍትሄ ከዲያስፖራ በገንዘብ በዲፕሎማሲ እርዳታ ማግኘት ይቻላል። መፍትሄ መጠበቅ የችግሩ አካል አድርጎ ማየው ከዲያስፖራ ወይም ፖለቲካ አገር ቤት ያለው በአብዛኛው የማባባስ እንደምታ ነው እየፈጠረ ያለው። ሌላው የስደት ጉዳይ በብዙ መቶ ሺዎች የሚቆጠሩ ምናልባት አልተመለሱ አሁንም በመከራ ላይ ነው። ይሄ የሆነው ያለ ምክንያት የፖለቲካ ችግሩ ስላልተፈታ። ስለዚህ የፖለቲካ ችግሩ ካልተፈታ በአገር ደረጃ እነዚህ ሰዎች ወደ አካባቢያቸው የመመለስ እድል የላቸው። ቢመለሱ እንኳን እንደገና በቋሚነት እዛ አካባቢ እንደሚቆሙ ዋስትና አለ ማለት ነው። ስለዚህ ዋናው ጉዳይ ሁሉን አቀፍ የሆነ አገር አቀፍ የፖለቲካ ችግራችን በዘላቂነት የሚመጣ መፍትሄ መፈለግ አለ። በተናጠል የፌዴራል መንግስቱ ከአንድ ታጣቂ ጋር ተደራድሮ የሚፈታው ችግር የለም። በአገር ደረጃ ሁሉን አቀፍ የሆነ አካታች የሆነ ድርድርና መፍትሄ ነው የሚያስፈልግ።
አመሰግናለሁ አቶ ልደቱ። ለሶስተኛ ጥያቄ ምናልባት ለሳቸው ድን ውስጥ ለፊት ለፊት
ላመሰግናችሁ ወዳለሁ። ስሜ በቻኮ ጁል ባላለሁ። የመጣው ከባልተሞር ነኝ። ትውልዴ ጋምቤላ ኢትዮጵያ። ወገን ወዷለሁ አረሳም። ማቀርበው ጥያቄ ምንድን ነው? ሰላም አንዳንድ ሰዎች ሰላም እየመጣ ነው ይባላል፣ ግን በእኔ ሳየውና በምሰማው ኢትዮጵያው ሰላም የለም። ምክንያቱም ያለው መንግስት ለሰላም ፍላጎት የለውም። መቶ በመቶ በእኔ ሳየው ይሄ የሚልበት ምክንያት አንደኛ፣ አሁን ስለ አማራ ክልል ይባላል አዝናለሁ፣ ሰው የሞቱ ነው፣ ትግራይም ኦሮሚያ አዝናለሁ። ግን ጋምቤላ ስናይ በአሁኑ ሰዓት በኢትዮጵያ መንግስት መከላከያ ሰራዊትና በኦነግ ሸኔ መካከል ልዩነት የለም። ምክንያቱም ጋምቤላ ዙሪያ በሙሉ በኦነግ ሸኔ ተከቧል። ማታ ይገባሉ፣ ሰዎች ያፈናሉ፣ ይገላሉ፣ እንደፈሉ ያደርጋሉ። መከላከያ ሰራዊት ቀን ወጣቶች እያፈነ ይገላል፣ ያስራል። በቅርቡ በኦፒኒዮን ቴክኒክ ውስጥ አራት ሰዎች ሞቶ ሳይታሁን እንኳን የተገኙአሉ። አሁን ያለው መንግስት የኦነግ ሸኔ መንግስት ነው ወይ የኢትዮጵያ መንግስት ነው? አን ጋምቤላውን 27 ወጣቶች ጠፍቷል። ይህን ነገሩ አይታወቅም። ምክንያቱም ጋምቤላ ከተማ ውስጥ አምስት ካምፖች አሉ። እነዚህ ካምፖች ማን የመሰረታቸው እዛ አካባቢ?
አመሰግናለሁ። ጥያቄውን ከመድረክ እንዲመልሱ ምናልባት ዶክተር ሄኖክ መመለስ።
አመሰግናለሁ። እንግዲህ ይሄ ጥያቄ የኦነግ ሸኔ መንግስት ነው ወይስ የኢትዮጵያ መንግስት ነው የሚለው ኖርማሊ ስለሚነሳ በብዛት እነኛ የኦሮሞ ህዝብ ለብዙ ዓመታት ከኢትዮጵያ ሀገር ጋር ያለው የፖለቲካ ልዩነት የአምስት ዓመት ጥያቄ ወይ ደግሞ የአምስት ዓመት ችግር አይደለም። ሲሪየስ የሆነ በካንሰር ደረጃ የሚታይ የፖለቲካ ልዩነትና ልዩነቶች አሉ። የኦሮሞ ህዝብን በኢንስቲትዩሽናል ደረጃ ወክሎ የህዝቡን ሴንቲመንት የህዝቡን የፖለቲካ ጥያቄ ስንት ሺህ መቶ ሺህ ኦሮሞ ያለቀበት ብዙ ኦሮሞዎች የሞቱለት አላማ ከ1970ዎቹ ጀምሮ እስካሁን ድረስ እየታገለ ያለው የኦኤልኤፍ ወይ ደግሞ አሁን የጦር ክንፉ ኦላ ነው፣ ኦሮሞ ነጻነት ሰራዊት ማለት ነው። ይህንን አሳንሶ ኦነግ ሸኔ ብሎ መንግስት ለፕሮፓጋንዳ የሚጠቀመውን አይ ቲንክ እንደዚህ ደረጃ መድረኮች ላይ ኤኮ ማድረግ serious discussion argeno in mikebelo betam consequential yone impactful yone mikekeru no zidreja lay I think kaza ashagren mayet mechalalben selezi ihenyaw sultan la yallo mengist inde lelochum yelalfut mengistat rasun echale yerasu chigir allo qedim letenasut gin and tinish second osje
30 second
ሰላም እንዴት እንደመጣ የሚለው ላይ አንደኛ ኢትዮጵያ በታሪክ 3 እድሎች አሳልፋለች የሰላም ሽግግር 1974 1991 እና 2018 ከዚህ ሁሉ መማር የምንችለው የሚመጣው መንግስት ያለፈውን የሚቀጣበት የራሱን ኮምፒታንት የሆኑ ወይ ደግሞ ከመንግስት ጋር ኮምፒት የሚያርጉትን የሚቀጣበት አፕሮች ነው እንጂ ሰላም ለማምጣት ቪክቲሞች ወይ ደግሞ የተጎዱት ሰዎች የሚሳተፉበት ተጠያቂነት የሚሰፍንበት ኤክስፒሪየንስ ወይ ደግሞ ተሞክሮች የሉም እነኚህ ሁሉ ሶስት ኤክስፒሪየንሶች ላይ አሁንም የካፕቶሪያም ይሁን ከኦሮሞ ህዝብ ከኦላ ጋርም ይሁን ወደፊትም አማራ ክልልም እሱም ወደ ሰላም ድርድር ሊከድ ይችላል ከዚህ ሁሉ መማር የምንችለው አካውንታቢሊቲ ወይ ተጠያቂነት ራስ ነው ቻለ እንዴት ነው ማስፈን የሚቻለው ይምን ላይ ነው እንጂ ንግግሩ መሆን ያለበት ከሶሻል ሚዲያ ትራሽ ቶኮችን እዚ አይነት መድረክ ላይ ማውጣት ትክክል አይመስለኝም።
ምናልባት ማዓዛብ እዚ ላይ መጨመር የምፈልጉት ነገር ካለ?
አመሰግናለሁ። የኔ የሳቾን ጥያቄ እንዴት ነው ማየው? በቀጥታ ያው የኦነክሽን ይሄ ነው የኢትዮጵያ መንግስት ነው ለማለት የሚያስደፍር እንትን የለኝም ግን በትክክል መለየት ያለብን አሁን መላሹም ዶክተርም ሲናገሩ እንደነበረው የኦሮሞን ህዝብ ጥያቄና በኦሮሚያ ክልል ውስጥም ሆነ ኦሮሚያ ክልል ውጪ በኦሮሚያ ታጣቂዎች ኦሮሞ የሆኑ ታጣቂዎች እንዲሁም ደግሞ ራሱ መንግስትን በቀጥታ ስፖንሰር የሚያደርጋቸው የዘር ጭፍጨፋዎችን ማንነት ተኮር ጥቃቶችን ለይቶ ማየት ያስፈልጋል። የኦሮሞ ህዝብ ጥያቄ የራሱ ጥያቄ አለው። ቅድም ሳቸውም እንዳሉት ረጅም ጊዜ የጀመረ ትግል የሚያደርጉ ሀቀኛ ታጋዮችና ጥያቄ ያላቸው አሉ። ይሄንን ግን ዜጎች በማንነታቸው ምክንያት ሰው አማራ ስለሆነ ቅድም ጠያቂውም ደግሞ ጋምቤላ ስለሆነ ወይም ደግሞ ሌላም ሰው እንደሚያነሳው እኔ ስፔሲፊካሊ እንደው በቦታው እንኳን ተገኝቼ ያዩዋቸው በማንነታቸው ምክንያት በዚህ ራሳቸውን ኦነክሽን ኦኤል የተለያየ ስም ሊሰጣቸው ይችላል ግን ደግሞ ኦሮሚያ ቋንቋ ተናጋሪ የሆኑ ታጣቂዎች በክልል ውስጥ በኦሮሚያ ክልል ውስጥም ከኦሮሚያ ክልል ውጪ ቅድም እንደተጠቀሰው በጋምቤላና በተለያየም ቦታ ጭምር የሚደርሱ ጥቃቶችን እነዛ ሰዎች የሚያደርሱትን ጥቃቶች ስሙን ጠርቶ መነጋገርና ማውገዝ ያስፈልጋል። ጥቃቱ ደግሞ ቀላል የሚባል የግጭት ጥቃትም አይደለም። በትክክል የዘር ማጥፋት ወንጀል እንደሚፈጸምባቸው ማሳያዎችን አንድ ሁለት ብሎ መነጋገር ይቻላል። ከአካባቢያቸው ላይ ከነበሩበት ቦታ ላይ መጤ እየተባሉ ሰፋሪ እየተባሉ ነፍጠኛ እየተባሉ የሚገደሉ የሙትራፊ የሆኑ ሰዎች በየአደባባዩ ተሰደው እያለቀሱ ሲናገሩ ይሄንን ወስዶ ከኦሮሞ ህዝብ ከሰላማዊው ህዝብ የሰላማዊ ጥያቄና የመብት ጥያቄ ጋር ማገናኘት ተገቢ አይደለም። ይሄንን ጉዳይ ግን አንድ ሁለት ብሎ ቆጥሮ መነጋገርና መለየት ያስፈልጋል። መንግስትም ራሱ ስፖንሰር ያደረገው ራሱ እጁ ገብቶበት ያለውን ነገር ከታጣቂዎቹ መለየት አለበት። ታጣቂዎቹ መንግስትን ይወቅሳሉ፣ መንግስት ላይ ያላከካሉ፣ መንግስት ደግሞ ታጣቂዎች ላይ ያላከካል። በመሃል ግን ሞቱና መፈናቀሉ የገፈቱን እየቀመሰ ያለው በማንነቱ የሚጠቃው አካል ነው።
አመሰግናለሁ። እዚህ ጋር እንግዲህ የተለያዩ ተጠቀሱ የተነሱ ክሶች አሉ በመንግስት ላይም በተለያዩ አካላት ላይም እዚህ ያልተወከሉ ወገኖችን የሚመለከቱ እነዛ ምላሽ በሚገኝበት ጊዜ የነሱን ምላሽ የምናካተት የምናስተናግድ ይሆናል። ለተመልካቾች ጥያቄዎች እዚህ ለተሳታፊዎች ተመልሼ በሌላ ዙር እመጣለሁ። እንግዲህ በተደጋጋሚ እዚህ መድረክ ላይ እንደተገለጸው የፕሪቶሪያ ስምምነት እስካሁን በሀገሪቱ የሚፈልገውን ሰላም ለማምጣት አልቻለም። አሁንም በተለያዩ የኢትዮጵያ ክልሎች ግጭቶች እንደቀጠሉ ናቸው። መንግስት ባንድ ወገን የስምምነቱ አካል በሆነው የሽግግር ፍትህና ሌሎች ሀገራዊ ምክክሮች ችግሩን በሂደት እንደሚፈታው ቢገልጽም እነዚህን ሂደቶች አሁንም የተአማኒነት ጥያቄ ይነሳባቸዋልና ወደ ስካይፕ እንግዶቻችን ልሂድ። አቶ ኢሳያስ እነዚህን ሂደቶች እንዴት ያዩዋቸዋል?
አመሰግናለሁ። አሁን በድጋሚ ሶበ በመጀመሪያ የማይካመር ያነሳበት ምክንያት የፕሪቶሪያ ስምምነቱን ደላላ ሆኖ የቀረው ፕሮፌዮ ነው። የአሜሪካን መንግስት መወክለው እሱ ነው። ሄልተው ይገባል። የአሜሪካን አቋም አሜሪካን መንግስት ስላደራደረ ያኮያ ነው። ኦፊሻል መንግስት ተወካይ ስለሆነ ነው። እንግዲህ ተግላሎ ሐሳቤ ምንድነው? በመጀመሪያ ህዝብ ለህዝብ ያለ ግንኙነት ወደ ጎን የጎንዮሽ ስምምነት በመናገር ኢትዮጵያን ችግር ስለመፍታት በመጀመሪያ ትክክለኛው ከስር ተመሰረቱ የኢትዮጵያ ችግር መፍታት አለበት። ፖለቲካዊ ችግር አለ ጀምሮ ይህን የፖለቲካ ደግሞ ፖለቲካዊ መፍትሄ ያስፈልገዋል። ሰላም ለማምጣት ቤት መምጣት አለበት። እንግዲህ ሰላም ሲወራ ሰላም ደስ የሚል ነው ቀላል ነው፣ ግን ዋና ማምጣት መጀመሪያ የሀቅ መውጣት አለበት። የተፈጸመ ወንጀል ለምሳሌ በትግራይ የሚሆን በሌሎች ታሪክ የተፈጸመ ግን መጣራት አለበት፣ እውነት መውጣት አለበት፣ ፍትህ መገኘት አለበት። ሁሉም የተሳተፈ ንግግር ያስፈልጋል። እርቀ ሰላም ትክክለኛው ሊመጣ የሚችለው በዛ መልኩ መሆኑ ሊታወቅ ይገባል። ይህን ካልኩ በኋላ ትልቁ አንድ መታወቅ ያለበት ነገር የጎን ለጎን የህዝብ ግንኙነት ለማምጣት መጀመሪያ በመሬት የመሰረተ ግንኙነት መኖር አለበት። ሁላችሁም እንደምታስታውሱት ሶስተኛ ዓመት ምናምን ደግሞ ኦሮማራ የሚል የማብራሪ እንቅስቃሴ ጀምሮ ነበር። ከአራቱ ቀን በኋላ ፈርሷል። መጀመሪያውንም ሲገናኝ የመርህ የሆነ ፍሬን የተከተለ ስላልነበረ ነው። እና የህዝብ ለህዝብ ግንኙነት በመርህ የተመሰረተ ሀቅን መሰረት ያደረገ ትላቸው የጸዳ ሊሆን ይገባል። ይህን ካልኩ ዘንድ ኢትዮጵያ ውስጥ
30 ደቂቃ ነው የቀሩት። በ30 ደቂቃ ውስጥ ሀሳቡን ያጠቃልሉልኝ።
ኦኬ፣ መንግስት የሚሆን የግል ሚዲያዎችን እዚህ ጋር መጥቀስ የምፈልገው በመጀመሪያ የጥላቻውን ኢትዮጵያ ውስጥ ትግራይ ውስጥ የተፈጸመው ግፍ የጥላቻ በማሰራጨት ትልቁ ሚና የተጫወተው መንግስት ነው፣ የፌዴራል መንግስት የሚባለው። የግል ሚዲያዎችም እንደዚሁ ትልቅ ድርሻ ነበራቸው። አሁን ግን እህታችን ማዕዛ ያነሳቸው ስለ ወልቃይት ያነሳቸው አንድ የሆነ ሚዲያ ላይ የሰማሁት ወልቃይት ውስጥ ኢንተርቪው ስናደርጋቸው አንድ አማራ በትግርኛ አማራ ናይት ሲል ተመስማቶች የሚያምን ነገር የለም። እንግዲህ እኔ አሜሪካ ተወለድኩ አላደግኩም፣ እንግሊዝኛ ማውራት ከማንነት ጋር ምንም የሚያገናኘው ነገር የለም። አንድ ሰው በትግርኛ ስለተናገረ የሚያምን ነገር አድርጎ የሚገልጽ ጋዜጠኛ ምን ያለው? እንግዲህ የትግራይ ሴቶች ፊትም ህዝብ ቀድመው በመቶ ሺህ የሚቆጠሩ የትግራይ ሴቶች ሲደፈሩ ያንን ያላጋለጡ ጋዜጠኞች ዘር መርጠው አድቮኬት የሚያደርጉ ናቸው። እንግዲህ ሽልማት ሁሉ ተሸልመው እዚህ ሀገር ትልቅ ሽልማት እንግዲህ ልጅ ትልቅ ሽልማት ተሸልማ በስራ ሸለመና ደስ ነው የሚለኝ። ምንም ችግር የለውም። የኢትዮጵያ ችግርም እንዲፈታ በጣም ነው እመኛለሁ። ሰራ ደስ ይለኛል። ነገር ግን እውነት የተነግድ መሆን አለበት። ምስል መሆን የለም።
አመሰግናለሁ አቶ ኢሳያስ። ወደ አቶ ሰኢድ ደግሞ ልለፍ። እንግዲህ በአፋርም ከግጭቱ በተጨማሪ የድርቅና የጎርፍ አደጋዎች የክልሉን ህዝብ ለተጨማሪ ችግሮች ዳርገውታልና ወደ መፍትሄ እያመራን ስለሆነ ለክልሉ ህዝብ መፍትሄ ሊሆን የሚችለው ምን አይነት ሂደት ነው ይላሉ?
አመሰግናለሁ። ለዚህ የአፋር ክልል በጣም የሚረዳው እና በጣም ሁኔታውን የሚያሳካው ፌዴራሊዝምን በደንብ አድርጎ አጠናክሮ ማሽከርከር ነው እና ሁሉም ክልሉን በደንብ ካስተዳደረ ከሰራ ሌላ ችግር አይመጣም እና እኛም በጣም የምንፈልገው የፌዴራል ሲስተሙ ፌዴራሊዝሙ እንዲጠናከር እና ክልሉ እርዳታ እንዲያገኝ እና ከመንግስት ከፌዴራል መንግስትም ሆነ ከውጭ ትምህርት ቤቶቹን፣ ሐኪሞቹን፣ በጎርፍ የተጎዱ ቤቶቹን መልሶ ለመገንባት እርዳታ በጣም ያስፈልጋል፣ ትህትና ያስፈልጋል እና በዚህ እንድትበርቱልን ነው የምጋብዘው። አመሰግናለሁ።
አመሰግናለሁ አቶ ሰኢድ። የስካይፕ እንግዶቻችን ምላሽ በምትሰጡበት ጊዜ ኮምፒውተራችሁን ወይም አካባቢያችሁን ያለውን ነገር ባትነካኩ ድምፅ ተጨማሪ እንዳይገባ ይረዳናል። ወደ ረዳት ፕሮፌሰር ጉባኤ ላምራ። አሁንም መፍትሄ ላይ ነው ያለነው፣ ግጭቶቹ ላይ ቀደም ምንድን ናቸው ችግሮቹ የሚሉትን አይተናል። እዚህ ላይ የሚጨምሩት የመፍትሄ ሀሳብ ካለ።
አመሰግናለሁ። እኔ እንደ ዋና መሰረታዊ ችግር የማየው በሀገሪቱ ባለፉት 30 ምናምን ዓመታት የእኛና የእነሱ ፖለቲካ ይሄ ክልል በሚል ይሄ እነንትና ነው ባለቤቶቹ እነንትናና እነንትና ናቸው፣ ከዛ ውጭ ሌሎችን ዜጎች ሪኮግናይዝ የማያደርግ ወይ ደግሞ እውቅና የማይሰጥ ስርዓት፣ ያንን ስርዓት ተከትለን ወደፊት እስከ ከፋን ድረስ አሁን ያለው የግጭት መጠን በስፋትና በጥልቀት ጨምር እንደሆነ እንጂ የሚቀንስ ነገር ይኖራል የሚል ግምት የለኝም። በዚሁ ደግሞ ከቀጠልን አገርም ሊያሳጣን የሚችል ሁኔታ ነው የሚፈጠረው። አሁን ራሱ አገሪቱ አለች ወይ ብሎ ጥያቄ ማስነሳት ያስፈልጋል። አንድ ዜጋ እኮ ክልል ተብሎ ከተወሰነለት ቦታ ወጥቶ ሌላ ቦታ በሰላም መኖር፣ መንቀሳቀስ፣ መስራት፣ መማር፣ ልጆች ትምህርት ቤት ተልከው ወደ አንድ ወደ ከነበሩበት ክልል ወደ ሌላ ክልል ዩኒቨርሲቲ ሲሄዱ ሬሳ ተገሎ ሬሳ የሚቀበልበት ሁኔታ ነው ያለ እና ከዚህ ሲስተሚክ የሆነ ስርዓታዊ ለውጥ እስካላደረግን ድረስ ይህንኑ ደጋግመን እዚህ መንገድ እዚህ ጎዳና የምንሄድ ከሆነ የምንቀጥል ከሆነ ሰላም ብሎ ምኞት ነው የሚሆነው፣ ሰላም ይኖራል የሚል ግምት። ስለዚህ ስርዓታዊ የሆነ እዚህ ከዘር ቆጠራ ፖለቲካ መውጣት አለ የሚል ሀሳብ ነው ያለ።
አመሰግናለሁ። ወደ አቶ ልደቱ ልሂድና ተመሳሳይ ጥያቄ ላቅርብ። ስለ ዘላቂ ሰላም ነውና የምናወራው አሁን እየተሰራበት ያለው የሽግግር ፍትህ ይሄ ሊሳካ የሚችልበት እድል አለው ይላሉ? ካልሆነ ደግሞ በሁሉም ህብረተሰብ ዘንድ ተቀባይነት ያለው ሁሉንም ማህበረሰብ የሚያስማማ ዘላቂ ሰላም ሊሰፍን የሚችለው በምን መልኩ ነው?
አሁን የሽግግር ፍትህ እጅግ አስፈላጊ ነገር እንደሆነ አምናለሁ። ግን አሁን ኢትዮጵያ ካለችበት አጠቃላይ የህልውና ፈተና አንጻር እንደው በጣም ቀዳሚ ነገር ነው ወይ ብዬ ከተጠየቅኩ አይደለም፣ አስፈላጊ ነው። ግን የመጀመሪያው ሁላችን መረባረብ ያለበት አሁን እየተገዳደሉ መጥፋት እንዴት እንዳን የሚለው ነገር ላይ መነጋገር ነው ያለ። ከዚህ ለመዳን የሁላችንም ተሳትፎ ያስፈልጋል። ችግሩ በቦታና በጊዜ የተለያየ ቢሆን መጠኑ ለሁሉም የኢትዮጵያ ህዝብ የተረፈ ችግር ነው፣ የአንድ አካባቢ ችግር። ስለዚህ አንደኛ የጋራ ችግር ያለው አምኖ መቀበል፣ ሁለተኛ በስልጣን ያለው መንግስት ጦርነትን ዋና ያገዛዝ መሳሪያ እየተጠቀመ ስለሆነ ሌላው ህዝብ የጎንዮሽ ትግልን የጎንዮሽ መነቃቀፍን ማቆም አለን። መለስተኛ በሆነ ፕሮግራም በዋናነትም የሀገሪቱን ህልውና ከጥፋት በማዳን መተባበርና አገዛዙን መታገል። ምክንያቱም ይህ አገዛዝ በልመና በጥያቄ ሰላም እንዲያመጣ ወደ ሰላም መንገድ እንዲመጣ ጠንካራ ትግል ሊደረግ ይገባል። ያ ትግል ውጤታማ የሚሆነው የጎንዮሽ ትግል ሲቆምና ሁሉም አደጋው የጋራ ነው ብሎ መተባበር ሲችል። ስለዚህ በዚህ ደረጃ ኢትዮጵያውያን የችግሩን ግዝፈት ካልተረዳን ይሄ ችግር በተናጠል ፌዴራል መንግስት ከአንድ ክልል ታጣቂዎች ጋር በሚያደርገው ድርድር ሳይሆን ሁሉን አቀፍ በሆነ አሳታፊ በሆነ ግልጽነት ባለው ሀቀኝነት ባለው ድርድር በአዲስ የሽግግር ሂደት የሚፈታ መሆኑን ማናምን ከሆነ እኔ የትም መድረስ የምንችል። ስለዚህ ችግሩ የጋራ ነው፣ መፍትሄውም የጋራ ነው ብለን ማመን አለብን። ሁላችንም አነሰም አደገም የችግሩም አካል ነን፣ የመፍትሄውም አካል መሆን ይገባናል ብለን ካላመን ጣታችንን አንዳችን በሌላችን በመቀሰር መፍትሄ ይመጣል። ዋናው ቅድመ ሁኔታ ከዚህ አይነቱ አስተሳሰብ ነፃ መውጣት ነው ነው።
አመሰግናለሁ። በእነዚህ ምክር ሀሳቦች ውይይታችንን እናጠናቅቃለን። ሁላችሁም ስለሰጣችሁን ሀሳብ እናመሰግናለን። በእርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሀሳቦችን ደግሞ በሌሎች ተከታታይና መደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ሀብተ ማርያም እንዲሁም ረዳት ፕሮፌሰር ጉባኤ ጉንደርታ እንዲሁም ደግሞ እዚህ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ፣ ማዛ መሐመድ እንዲሁም ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ አመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም ከአንድ ሰዓት በላይ ለሆነ ጊዜ በትዕግስት ተቀምጣችሁ በጥያቄዎችን በመሳተፍ አብራችሁን ስለነበራችሁ እናመሰግናለን። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም፣ በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ ልዩ ዝግጅት እዚህ ላይ ይጠናቀቃል። መልካም ጊዜ።
የተከበራችሁ ተመልካቾቻችን ይህ ውይይት ከስቱዲዮ ካሉ ተመልካቾች ጋር ያለ የጥያቄና መልስ ቀጣይ ክፍል ይኖረዋል። በነገው ምሽት የምንመለስበት ይሆናል። አብራችሁን ስላመሻችሁ እናመሰግናለን። ሰላም ጤና ይስጥልን። ደህና ደሩ።